እንደገና በጌታ ስም ሰላም ላችኋለሁ። አብራችሁን ይሄንን ያንደኛ ዮሐንስ ትምህርትን ያጠናችሁ ላላችሁ ምዕራፍ 2 ላይ እንገኛለን። ከዚህ በፊት ያረግናቸውን ምዕራፍ 2 ላይ 13 የሚሆኑ ክፍለ ጊዜዎችን አሳልፈናል። ምዕራፍ 3 ላይ ሄደን ደግሞ ትንሽ ሌላ ቃል እንድናሰላስል ምዕራፍ 2 ላይ ጠይቃቸዋለሁ። ምዕራፍ 2 ለአሁን ቁጥር 15 እስከ 17 ድረስ ያለውን አነባለሁ። ከዛ ጸሎትን እንጸልያለን እግዚአብሔር እንዲያስተምረን። ምዕራፍ 2 ቁጥር 15 ጀምሮ እስከ ቁጥር 17 ድረስ ያሉትን አነብላችኋለሁ በጌታ ስም። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። አጭር ጸሎት ጸልየን እንጀምራለን። ቃልህ እውነት ነው ጌታ እግዚአብሔር ሆይ፣ ይህንን ቃልህን ስለሰጠህን እናመሰግናለን። የምንረዳበት ጥበብ እንዲሰጠን፣ ቃልህን በበለጠ የምንወድበት ፍላጎት ናፍቆትና ረሃብ እንዲሰጠን፣ ከተማርን ካጠናን በኋላ ደግሞ መኖር የምንችልበት ጸጋ እንዲሰጠን እንጸልያለን። ጌታ ሆይ ያለ እኔ ምንም ልታደርጉ አትችሉም ተብሎ በቃልህ እንደተጻፈ ያለ አንተ ቃልህን መረዳትም ማስረዳትም መኖርም አንችልም እና በጸጋህ እንድታግዘን እንጸልያለን። እግዚአብሔር አምላኩ አንተ ተናገረን፣ አንተ አስተምረን፣ ልባችንን ክፈተው፣ መንፈሳችንን እግዚአብሔር ሆይ እንድታነቃው እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ከዚህ በፊት ባረግናቸው አንድ ሶስት የሚሆኑ ጥናቶች ምዕራፍ ሁለት አንደኛ ዮሐንስ ምዕራፍ ሁለት ላይ የተመለከትነው ነገር ክርስትና ህብረት ነው፣ ከእግዚአብሔር ጋር ያለ ህብረት ነው። ስለዚህ እግዚአብሔር ብርሃን ስለሆነ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ስለሆነ ህብረታችን ብርሃን ከሆነው እግዚአብሔር ጋር ነው። ከእግዚአብሔር የተወለዱ እግዚአብሔርን የሚወዱ ጌታን የሚያውቁ የእግዚአብሔር ፍቅር በውስጣቸው ያለ እነርሱ እግዚአብሔር ብርሃን ስለሆነ ትእዛዛቱን ይጠብቃሉ እና አውቄዋለሁ እያለ ትእዛዛቱን የማይጠብቅ እንዲያውም ውሸት ነው የእርሱ እውቀት፣ ውሸት ነው የእርሱ ፍቅር፣ ውሸት ነው የእርሱ እግዚአብሔር ማወቅ ይላልና በእግዚአብሔር ስርዓት በእግዚአብሔር እንደ እግዚአብሔር ቃል መኖር እንደ እግዚአብሔር ቃል የመታዘዝ ህይወት ነው አንዱ ፍሬ። በሁለተኛ ደረጃ ያየነው ፍቅር ነው። የወንድማማች ፍቅር ወንድሙን ይወዳል፣ በብርሃን ያለ ወንድሙን ይወዳል። ሰውም ወንድሙን መውደድ ካቃተው በጨለማ ውስጥ አለ። ይህንንም በጣም አድርገን ተመልክተናል እና ይሄ የሆነበት ምክንያት አዲሱ ልደት የሚያመጣው ነገር ይሄ ነው። ምዕራፍ አምስት ላይ እንዳነበብ ነው አዲስ ልደት የሚያመጣው ይሄ ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። በጣም መሰረታዊ ነው ይሄ። ስለዚህ እግዚአብሔር ወላጁን የሚወድ ሁሉ ከእርሱ የተወለዱትን ሁሉ ደግሞ ይወዳል። በክርስቶስ ያገኘነው ማንነት አዲስ ማንነት ነው። ዳግም ልደትን አግኝተናል እና በክርስቶስ የተወለዱትን ሁሉ የመውደድ ህይወት ይበዛላችኋል። ክርስቶስን ስናውቅና የእግዚአብሔር ብርሃንነት ጋራ ህብረት ስናደርግ ማለት ነው። ቀጥሎ ያለው ተመሳሳይ ነው። ቀጥሎ ያለው ሰው ከክርስቶስ ጋር ከብርሃን ጋራ ህብረት ሲኖረው፣ ብርሃን ከሆነ እግዚአብሔር ጋራ ህብረት ሲኖረው ተመሳሳይ ነው፣ ግን ለየት ባለመልኩ ስለሚቀርብ ለዚህ ዓለም ያለው አመለካከት ይቀየራል። ለዚህ ዓለም እሴት፣ ለዚህ ዓለም ቫሊዩ፣ ለዓለማዊነት ያለው አተያይ ይቀየራል። ይሄ አንዱ ማረጋገጫችን ይሄ ነው። አክቹሊ አንዱ በጽድቅና በቅድስና ለመኖር መንገዱም ይሄ ነው። መንገድም ነው ማረጋገጫም ነው እና ስለ ዓለም ያለ ፍቅር፣ ስለ ዓለም ያለ አቲቲዩድ ይቀየራል። አንዱ ይሄ ነው። ቁጥር 15 እስከ 16 አሁን ያነበብነው ይሄ ነው። ምናልባት በዮሐንስ የሐሳብ ፍሰት ውስጥ ከዚህ በፊት ለተናገራቸው ማረጋገጫዎች እነኚህ በፍቅር መኖር፣ ለእግዚአብሔር ቃል በመታዘዝ መኖር፣ በቅድስና መኖር የሚቻልበት መንገድም አድርገን ልንወስደው እንችላለን። ምን ማለት ነው? በመታዘዝ ህይወት ኑሩ። ከእግዚአብሔር የተወለደ ሁሉ ለእግዚአብሔር ይታዘዛል። በፍቅር ተመላለሱ። ከእግዚአብሔር የተወለደ ሁሉ በፍቅር ይመላለሳል። የጽድቅ ፍሬ ይብዛላችሁ ቅድስና ይብዛላችሁ ካለ በኋላ ምንዋጋበት አንዱ መንገድ ምናገረን ቁጥር 15 ጀምሮ ዓለምንና በዓለም ያሉትን አትውደዱ ይላል። ከዓለም ጋር የተጣላ ማለት ነው ይሆናል። ከዓለም ጋር የተጣላ ይሆናል። ዓለምን ወይም በዓለም ያሉትን አትውደዱ። በጣም ይገርማችሁ ነገር ቁጥር 9 ላይ ውደዱ ብሎ ቁጥር 15 ላይ አትውደዱ ይላል። ቁጥር 9 ላይ ውደዱ ወንድሞችን ሰዎችን፣ ቁጥር 15 ላይ አትውደዱ ዓለምን ዓለማዊነትን በውስጡ ያለውን ዓለማዊነትን ዓለምንና በእርሱ ያለውን ደግሞ አትውደዱ። እኛ አትውደዱ የተባልነው ዓለምን ዓለማዊነትን ነው፣ ውደዱ የተባልነው ሰዎችን ነው። በጣም ብዙ ክርስቲያኖች ግን ዘሪቨርስ ነን። ሰዎችን አንወድም ዓለምን በጣም እንወዳለን። እና ቁጥር 15 እስከ 16 ያለውን ትንሽ ጊዜ ወስደን አናላይዝ እንድናረገው ነው። እግዚአብሔር ብርሃን ስለሆነ ከዓለም ዓለምን ከመውደድ ጨለማ መላቀቅ አለብን ነው ባጭሩ። ይሄ ነው መልእክቱ። እግዚአብሔር ብርሃን ስለሆነ ሞራሊ ፐርፌክት ስለሆነ እግዚአብሔር በምግባሩ ፍጹም ስለሆነ ጨለማን ስለሚጸየፍ በእግዚአብሔር ነኝ የሚል ሁሉ ከእግዚአብሔር ጋር ህብረት አለኝ የሚል ሁሉ ከዓለም ፍቅር ጨለማ መውጣት መላቀቅ መጥላት ያስፈልገዋል ነው። ጥቂት ነገሮችን ልበል። አንደኛ ዓለምንና በዓለም ያለውን አትውደዱ ይላል። ምንድነው ዓለም? ዓለም በተለያየ መንገድ ልንረዳው እንችላለን። ዓለም መጀመሪያ ደረጃ ዓለም ማለት በመጽሐፍ ቅዱስ ይሄ የምንኖርበት አጽናፈ ዓለም the universe ነው። the universe ይሄ ዓለም ነው የምንኖርበት ምድር ያለበት የፍጥረት ዓለሙ መኖሪያ ይሄ ዓለም ይባላል። ዩኒቨርስ ነው። እና ይሄንን እንድንጠራ አልተጠራንም። መጽሐፍ ቅዱስም ይሄንን ጥሉ አይልም አያስተምረንም። ለዓለም ብርሃን ለዓለም እንደ ጨው እንድንሆን መጽሐፍ ቅዱስ ያስተምረናል። እሱ ማለት እግዚአብሔር የወደደው ነው። እግዚአብሔር ዓለምን ይወዳል። ምን ነው ለዚህ ነው ዓለሙን ይወዳል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችንም እናውቀዋለን። እግዚአብሔር ዓለሙን ሁሉ ስለወደደ አንድያ ልጁን ላከው፣ ወደ ዓለም ላከው። ወደ ዓለም ላከው የሚለው ይሄ ወደ ምንኖርበት ምድር ማለት ነው። እግዚአብሔር በዚህ ሴንስ አለ። በዚህ ሴንስ ዓለምን እንድንጠላ አልተጠራንም። ዓለምን አንጠላም። በዚህ ዓለም የሚኖሩትን ሁሉ ዓለምን እንድንወድ እና በዚህ ዓለም የሚኖሩትን ሁሉ እንድንወድ ነው የተጠራ ነው። እኛም ሰውን ሁሉ እግዚአብሔር ይወዳል። ሰውን ሁሉ እንድንወድ ነው። የማያምኑ ሰዎችንም እንኳን ቢሆን በዓለም የሚኖሩ ዓለማዊ የምንላቸው ሰዎችንም እንኳን ቢሆን እንድንወድ፣ እንድናፈቅር፣ እንድንጸልይ፣ አብረን እንድንሆን ነው የተጠራ ነው። በሱ ሴንስ አይደለም። ዓለምን መጥላት ማለት ይሄ የሚታየውን ቁሳዊ ዓለም እና በውስጡ ያሉትን ደግሞ ማያምኑ የምንላቸውን እንድንንቅ እንድንጠላ አልተጠራንም። ይሄ ሰዎችን እንድንጠላ እግዚአብሔር አልጠራንም። ሰዎችን እንድንንቅም እግዚአብሔር አልጠራንም። አይታችሁ እንደሆነ ሰዎች ለማያምኑ ሰዎች የሰጠነው አንድ ቦክስ አለ እና ማያምኑ ሰዎችን የሚጠሉ ማያምኑ ሰዎችን የሚንቁ ማያምኑ ሰዎችን የሚያናንቁ ሰዎች አሉ። ለእግዚአብሔር ለዚህ አልጠራንም። ሰው በእግዚአብሔር አምሳል ስለተፈጠረ ሚያምን ቢሆን ማያምን ቢሆን በእግዚአብሔር አምሳል ስለተፈጠረ ሰው ክቡር ነው። የእግዚአብሔር መልካምነት በውስጡ ስላለ ክቡር ነው። የወደቀ ማንነት ስላለው ሰው ኃጢአተኛ ነው። ግን የእግዚአብሔር መልካምነት ደግሞ በውስጡ ስላለ ሰው ክቡር ነው። መልካምነትን በውስጡ እግዚአብሔር አስቀምጠዋል። እግዚአብሔርን የመፈለግ ማንነትን እግዚአብሔር በውስጡ አስቀምጠዋል። እና በሰዎች ህሊና በሰዎች አስተሳሰብ ውስጥ እግዚአብሔር ህግጋቱን ጽፏል። ሰው የሚወደድ ነው። ዓለም የሚወደድ ነው። ዓለም ሚስዮናውያን ሆነን የምናገለግለው ነው። ዓለም የምንጸልይለት ነው። በዚህ ሴንስ በዮሐንስ ወንጌል በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለምን አትውደዱ የተባለው ይሄን የምንኖርበትን መኖሪያ ፊዚካል ዓለምን አይደለም። በእሱ ሴንስ እግዚአብሔር ወዶታል፣ እኛም እንድንወድ ነው የተጠራ ነው። ዓለም በሌላው መልኩ በመጥላት ባለብን መልኩ ዓለም ማለት በክፉ የተያዘ በኃጢአት የተሞላ በኃጢአትና ኃጢአተኛ በሆነ አስተሳሰብ በክፉ በዲያብሎስ የተያዘ ሲስተም ነው። ዓለማዊ ማለት እግዚአብሔር የለሽ የሆነ እግዚአብሔርን ያስወገደ ሰውን ማዕከል ያረገ ሰውን ዋና ያረገ አስተሳሰብ ነው፣ ሲስተም ነው። በክፉ የተያዘ ስርዓት ማለት ነው። በዲያብሎስ በክፉ የተያዘ ሰዎች የሚመላለሱበት ስርዓት አምላክ የለሽ የሆነ ስርዓት እግዚአብሔርን የማያከብር እግዚአብሔርን ማዕከል ያላደረገ ክፉ አስተሳሰብ የነገሰበት ስርዓት ማለት እሱ ሲስተም ነው ዓለም። በዚህ ሴንስ ነው ዲያብሎስ የዚህ ዓለም ገዢ የተባለው። ዮሐንስ 12:31 ላይ የዚህ ዓለም ገዢ ተብሏል ዲያብሎስ። የዚህ ዓለም ገዢ ሲል መጽሐፍ ቅዱስ የዩኒቨርሱ አይደለም፣ የዚህ ዩኒቨርስ ገዢ እግዚአብሔር ነው። ዓለምና በውስጧ ያሉት በሙሉ እግዚአብሔር ናቸው። መዝሙር 24 ላይ ምድርና ሞላዋ ለእግዚአብሔር ናት፣ ዓለምና በውስጧ ያሉት በሙሉ የእግዚአብሔር ናቸው። አስተዳዳሪው እግዚአብሔር ነው፣ ባለቤቱ እግዚአብሔር ነው። የዓለም ባለቤት እግዚአብሔር ነው፣ የዓለም አስተዳዳሪ እግዚአብሔር ነው። ለምን? የፈጠረው እግዚአብሔር ስለሆነ፣ ሰማዩን ምድሩን የፈጠረው እግዚአብሔር ስለሆነ። በሱ ሴንስ ዲያብሎስ የዓለም ገዢ አይደለም፣ በዛ ሴንስ የዓለም ገዢ እግዚአብሔር ነው። የዚህ ዓለም ገዢ የተባለው ዲያብሎስ ዓለማዊ የሆነ ኃጢአተኛ የሆነ በርኩሰት የተሞላው አምላክ የለሽ የሆነ እግዚአብሔርን አስወጋጅ የሆነ ሰውን ማዕከል ያደረገው ያን ሲስተም ግን ገዢው ዲያብሎስ ነው። በዚህ በአንደኛ ዮሐንስ ላይ በተደጋጋሚ ይነግረናል። አንደኛ ዮሐንስ ለምሳሌ በምዕራፍ 4 ቁጥር 4 ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው ይላል። በዓለም ያለው አለ ዲያብሎስ፣ በእናንተ ያለው አለ እግዚአብሔር፣ በእናንተ ያለው በዓለም ካለው ታላቅ ነው ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይም እዛው ገጽ ላይ ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን። ዓለም በሞላ በክፉ እንደተያዘ እናውቃለንና ክፉ ማለት በጣም ዲያብሎስ የሚያስተዳድረው እግዚአብሔር የሌለበት ኃጢአት የነገሰበት በርኩሰት የተሞላ እሱ ነው ዓለማዊ፣ እሱ ነው ዓለም። እሱን እንድንጠላ ተጠርተናል እና አትውደዱ ማለት እሱ ነው። አትውደዱ ማለት ልባችሁ አምላክ የለሽ በሆነው ዓለማዊ በሆነው የዓለም ስርዓት አይሳብ፣ አይጎተት፣ አይተዳደር ማለት ነው። ከእሱ አምጾ መውጣት ያስፈልጋል። ለመሰላችሁ ዓለም በዩኒቨርስ ሴንሱ የሁላችን ናት፣ መኖሪያችን ነው። ግን አሁን ለምሳሌ በዚህ ሴንስ ነው መጽሐፍ ቅዱስ አሁን ዮሐንስ 17 በጌታችን ጸሎት ለደቀ መዛሙርቱ ለተከታዮቹ በሙሉ የጸለየው ከዚህ በፊትም አይተነዋል 17:6 ላይ አሁን ከዓለም እንድታወጣ በዓለም ናቸው ከዓለም እንድታወጣቸው አለ ምንም ይላል። በዓለም ውስጥ ነን፣ እዚህ ዓለም ማለት ነው። ግን ከዓለም የሰጠኸኝ እነኚህ ይላል እና በዓለምም ነን ከዓለምም ወጥተናል። በዓለም ነን የሚለው በዚህ በመኖሪያ በፊዚካል ነው። ከዓለም ወጥተናል ከስርዓቱ ነው። እግዚአብሔር ከዓለም ስርዓት አውጥቶናል። የነበርንበትና የወጣንበት ነው ይሄ የወጣንበት ነው። አውጥቶናል እግዚአብሔር ከጨለማው ዓለም፣ ዲያብሎስ ከሚገዛበት ዓለም፣ የዚህ ዓለም አምላክ ከሚገዛበት ዓለም ከሱ እግዚአብሔር አውጥቶናል። በዛ ሴንስ በዓለም አይደለንም። በዚህ ዓለም ነን ግን በዚህ ዓለም አይደለንም። ለምን? ከስርዓቱ አምላክ የለሽ ከሆነው ስርዓት ከኃጢአተኛው በኃጢአት ከተሞላው ስርዓት ለኃጢአት ከሚገዛው ስርዓት እግዚአብሔር አውጥቶናል፣ ዲያብሎስ ከሚያሽከረክረው ሲስተም ማለት ነው። አይደለም ኤፌሶን እኮ ምዕራፍ 2 እሱ ነው የሚለው የቁጣ ልጆች ነበርን እኛ ሁላችን የስጋችንን የልቡናችንን ፈቃድ እየፈጸምን በዓለም ላይ ስልጣን ባለው አለቃ ፈቃድ እንመላለስ ነበር ይላል። ሰው በዲያብሎስ ሆኖ ዓለማዊ በሆነው በዓለም በዲያብሎስ ፈቃድ ይመላለስ ነበር። ከሱ ነው ነጥቆ ያወጣን። አሁን እኛ የዲያብሎስ ነበርን ነጥቆ አወጣን፣ ከጨለማው ግዛት አወጣን የሚለው እሱ ነው። ዓለም በሙሉ እኮ እግዚአብሔር ነው የሚገዛው፣ ግን የጨለማው ግዛት የሚባል አለ፣ ስርዓት ነው እሱ። እግዚአብሔር የለበትም፣ ዓለማዊ ነው፣ ሰው ነው ማዕከሉ፣ አስተሳሰቡ በኃጢአት የተሞላ ነው። ከሱ ሲስተም ሰብሮ አውጥቶናል። ስለዚህ የወጣንበትን ያንን ሲስተም እንድንጸየፈው ነው የሚጠራ መጽሐፍ ቅዱስ። ከእግዚአብሔር የተወለዱ እግዚአብሔር ብርሃን ስለሆነ ይህንን ዓለም ይጠላሉ። ዓለማዊ የሆነውን አስተሳሰብ፣ ዓለማዊ የሆነውን ስርዓት አትውደዱ። አይሳብ ልባችሁ፣ አይጎተት ልባችሁ ነው ሲገልጸው ዓለምን ባህሪው ዓለም ወይም በዓለም ያሉትን አትውደዱ ይልና በዓለም ያለው ምንድን ነው ይላል። ዓለም የተሞላበት ስለ ሰዎች አይደለም የሚያወራው፣ ይሄ ስለ ሲስተም ነው። ዓለም የተሞላበት ሲስተም፣ ዓለም የተሞላበት ስርዓት ምን አይነት ነው ይላል። የተሞላው በዓለም ያሉትን አትውደዱ። በዓለም ያለው ዓለምን የሞላው ዓለማዊን ዓለማዊ ያሰኘው በእነዚህ ላይ የተመሰረተ ስለሆነ ነው። በእነኚህ ስሉስ አስተሳሰቦች፣ በእነኚህ ሶስት አስተሳሰቦች የተሞላ ስለሆነ ነው። በምን ይላል? በዓለም ያለው እርሱም የስጋ ምኞት፣ የአይን አምሮት፣ ስለ ገንዘብም መመካት፣ የገንዘብ ፍቅር፣ የኑሮ ትምክት። በኑሮ ትምክት በምን ላይ የተመሰረተ ነው? በምን ላይ ተመሰረተ? በፍላጎት ላይ ተመሰረተ ነው? በስጋዊ ነገርን ማሟላት ላይ ብቻ የተመሰረተ ነው? ኃጢአተኛው ስጋዊ ባህሪ የሚፈልገውን በማሟላት ላይ ተመሰረተ ነው? በቁሳዊ ውበት ላይ የተመሰረተ ነው? እግዚአብሔር የሌለበት ጌታ የሌለበት ውበት ላይ የተመሰረተ ነው? የአይን አምሮት የአይን አትራክሽን ላይ የተመሰረተ ነው? ደግሞ የኑሮ ትምክት በገንዘብ ፍቅር በኑሮ ፍቅር በኑሮ ትምክት የተሞላ ነው። እነኚህ ናቸው ባህሪያቱ። ዓለም ባህሪያቱ እነኚህ ናቸው። የስጋ ፍላጎት ኃጢአታዊ የሆነ ፍላጎታችን ለስት ማለት ነው። በስጋ ስጋዊ መሳብ ስጋዊ ምኞትን ማሟላት በስጋ ፍላጎት ላይ የተመሰረተ በኃጢአተኛው ፍላጎታችን ላይ የተመሰረተ ነው። ዓለም በአይን አምሮት ውበትን ያለ እግዚአብሔር ውበትን ያለ ክርስቶስ የሚያደንቀው ማለት ነው። በዓለም መለኪያ ያለ የውበት አስተሳሰብ የአይን አምሮት የአይን አትራክሽን እና ስለ ገንዘብን መመካት የኑሮ ትምክት ኑሮ ገንዘብን ኑሮን የኑሮ መለኪያ ማቴሪያል ፖሴሽን የገንዘብ ፍቅር ሁለተኛ ጢሞቴዎስ 3:2 ላይ እንደሚነግረን የገንዘብ ፍቅር የጥፋት ሁሉ ስር የክፋት ሁሉ ስር የሆነ ማለት ነው። ከዚህ የተለየን እንድንሆን እሱን እንድንጠላው መለኪያችን እሱ እንዳይሆን ነው። አሁን ከእግዚአብሔር የተለዩ ሰዎች ሁሉ አይታችሁ እንደሆነ ከእግዚአብሔር የተለዩ ሰዎች እግዚአብሔርን ሲበድሉ እግዚአብሔርን የበደሉ ሰዎች በመጽሐፍ ቅዱስ ዓለምን በእነኚህ ሶስት መነጽር አይተው የወደዷት ናቸው። ዓለምን እንደ እግዚአብሔር ሥርዓት ሳይሆን ይሄን በደንብ ስሙኝ ወገኖቼ ዓለምን እንደ እግዚአብሔር ቃል ዓለምን እንደ እግዚአብሔር ሥርዓት ሳይሆን ዓለምን በእነኚህ መነጽር በስጋ ፍላጎት በአይን አምሮት በገንዘብም መመካት በዚህ ብቻ ያዩ ናቸው እግዚአብሔርን የበደሉት። ዓለምን በዚህ መልክ የወደዱ ዓለምን በሚሽን ሳይሆን ዓለምን በመኖሪያ ሳይሆን ዓለምን በዚህ መልክ የወደዱ ናቸው ከእግዚአብሔር የተለዩት። ዓለምን በእግዚአብሔር መነጽር ሳይሆን ዓለምን በእነኚህ በሶስቱ መነጽሮች ያዩ ማለት ነው። ለምሳሌ የመጀመሪያው ኃጢአት ወደ ሰው ልጆች ሲገባ ታስታውሱ ከሆነ ዘፍጥረት ምዕራፍ 3 ቁጥር 6 ላይ እነኚህ ነገሮች በግልጽ ታያቸዋላችሁ። ዘፍጥረት ምዕራፍ 3 ላይ በእባብ አማካኝነት የሰው ልጅ ሲታለል ሔዋን ስትታለል አሳያት እግዚአብሔር። እንግዲህ ዓለሙን ማየት የነበረባቸው በእግዚአብሔር ስታንዳርድ ነው እና ያንን የሰጣቸውን ጋርደን ያንን የሰጣቸውን የኤደን ገነት እግዚአብሔር ኢንጆይ አድርጉ ብለዋል እና ከዚህ ብሉ፣ ግን መሀል ላይ ካለችው ከእግዚአብሔር ከከለከላት ከእውቀት ዛፍ እንዳትበሉ አለ። ከእውቀት ዛፍ ይሄን በበላችሁ ጊዜ ሞትን ትሞታላችኋል። እና እባብ መጣና ዲያብሎስ ሔዋንን አይ ሞትን እንኳን አትሞቱም ይህን በበላችሁ ጊዜ አይናችሁ ተከፍቶ እንደ እግዚአብሔር እንዳትሆኑ ነው እንጂ ሞትን አትሞትን ካላት በኋላ ሄዷል። አትሊስት ከዛ በኋላ ኮንቨርሴሽኗ ከዛ በኋላ ንግግሯ ከራሷ ጋር ነው እና ከራሷ ጋር ስትነጋገር ዓለምን በእግዚአብሔር ቃል ሳይሆን ያየችው ዓለምን በቅድም ባልናቸው ነው ያየችው። ምዕራፍ 3 ቁጥር 6 ላይ ሴቲቱም ዛፉ ለመብል መልካም የእግዚአብሔርን ቃል ጥሶ ስጋዊ ፍላጎትን ማሟላት ነው። ስጋዊ ይሄ ነው እኮ የስጋ ፍላጎት፣ የስጋን ፍላጎት የእግዚአብሔርን ሕግ ጥሶ የእግዚአብሔርን ስታንዳርድ ጥሶ የስጋን ፍላጎት ማሟላት ማለት ነው። እና እግዚአብሔር አትብሉ ብሏል፣ ግን ስታየው እዚህ በእግዚአብሔር አይን ሲታይ አትብሉ ብሏል፣ በበላችሁ ጊዜ ሞትን ትሞታላችሁ። በዓለማዊው አይን ስታይ ለመብል መልካም ነው ስጋ ፍላጎት። ከዛስ ለአይን የሚያስደስት መሆኑን ደግሞ ተመለከተች ይላል። ለመብል መልካም ለሚበላው ስጋ ፍላጎት ለአይን ማራኪ ውበትን ያለ እግዚአብሔር ውበትን የእግዚአብሔርን ቃል ተቃውሞ የእግዚአብሔር ቃል አጌንስት የእግዚአብሔር ቃል ቆማ ስታየው ግን ያምራል እና ለአይንም ማራኪና የሚያስደስት ከዛ ጥበብን ለማግኘት ደግሞ የሚያጓጓ የተለየ ነገር ለማድረግ ደግሞ የሚያጓጓ የተለየ ጥበብን ዲያብሎስ የነገራት እንዲያውም እንደ እግዚአብሔር የመሆን የልብ ኩራት መመካት ትምክህት ለመብል መልካም ለአይን የሚያስደስት ደግሞ የተለየ ጥበብን ይሰጥ። ዓለምን በእነኚህ ነው የመዘነቻት። ዓለምን እንደ እግዚአብሔር መዝኖ መውደድ ሳይሆን ዓለምን እንደ ዓለም በዓለም ስታንዳርድ መዝና ነው የወደቀችው። ከእግዚአብሔር ስትለይ በእነኚህ ነው የወደቀችው። የአይን አምሮት በጣም ብዙዎችን የአይን አትራክሽን ብዙዎችን ጥሏል። ዳዊት የወደቀው በአይን አምሮት ነው፣ አይቶ ነው የወደቀው። ሰው በሚያየው ሰው በፍላጎቱ ሰው በልቡ ኩራት ነው የሚወድቀው ሰው አይዘር በሚያስፈልገው you know በስጋ ፍላጎት ወይ ደግሞ በአይናምሮት በአትራክሽን ወይ ደግሞ በልባችን ባለ ኩራት እና መመካት ነው የሚወድቀውና በዚህ ነው የተፈተኑት በዚህ ነው የወደቁት ይሄንን ነው ጥሉት የሚለው ተጸየፉት የሚለው ዓለም የምትለካበትን መለኪያውን ዓለማዊ የሆነውን በመብል በመጠጥ በማየት የሚመላለሰውን ውበትን በአይን ብቻ አትራክሽን የሚለካውን ገንዘብን መለኪያና መፎካከሪያ ያረጋውን በሚታይ ነገር ብቻ የሆነውን አምላክ የለሽ የሆነውን ስርዓት ተጸየፉት እንቢበሉ እሱን ተጸየፉ በዚህ ላይ ተመሰረተውን ነው በነገራችን ላይ አናኒ መጽሐፍ ቅዱስ አስተማሪዎች ጌታችንም ሲፈተን የቀረበለት ፈተና እንዲህ አይነት ነው በእነኚህ ፈተናዎች ተፈትነ የወደቀ አዳም አለ የመጀመሪያው አዳም በእነኚህ ፈተናዎች ተፈትኖ ደግሞ ያሸነፈ አዳም አለ ሁለተኛው አዳም ጌታችን ኢየሱስ ክርስቶስ ጌታችን ሲፈተን የተፈተነው በእነዚህ ነበር ኦፈር የተደረገው እነዚህን ነው እነዚህን ሲፈተን ተጸየፈው እንቢ አለ ኢየሱስ እነዚህን በእነዚህ ሲፈተን ኢየሱስ ተጸየፈው አይሆንም አለ ሪጀክት አደረገው የመጀመሪያው አዳም በእነዚህ ሲፈተን በላ ወሰደ ከእግዚአብሔር ጋር ተጣላ ሁለተኛው አዳም ግን ለእግዚአብሔር በመታዘዝ ቆመ እና ታስታውሱ ከሆነ አንደኛው አሁን 40 ቀን 40 ሌሊት ጾሟል ጌታችን በጣም ስጋ ፍላጎት አለው ግን እንደ ዓለም ስታንዳርድ ሊያሟላው አልፈልገም የስጋን ፍላጎት እንደ ዓለም ሊያሟላው አልፈልገም እና የስጋ ፍላጎት አለው የ40 ቀን 40 ሌሊት ጾሟል እንደ ሰው ነው ጌታችን ሰው ሆኖ ነው የመጣው እና በዚያን ጊዜ ነኝን ድንጋዮች እንጀራ ልታረጋቸው ትችላለህ ዳቦ ልታረጋቸው ትችላለህ ነው በመብል ነው በመብል ነው የመጀመሪያው አዳም ለመብል መልካም ነው ብሎ በላው ሁለተኛው አዳም መብል አርገው ሲባል እንዴ አለ በጣም ያስገርማል መብል አርገው ሲባል ይችላል እኮ በነገራችን ላይ ምን ይስተናው አለ እሱ ግን እንዴ አለ ዓለማዊ ነው እሱ እንዴ አለ ስጋን በዚህ መልኩ እንዴ አለ ጌታችን እና ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ያለው በዚህ ጊዜ ነው ጌታችንና በሚበላው በልብ ትምክህት በልብ ኩራት የተለየ ነገር በማድረግም ፈትኖታል ወደ ቅድስቲት ከተማ መጣውና መቅደስ ጫፍ ላይ አቆመውና ራስን ብትጥል መላእክት ያነሱዋልና ማሳየት ይችላል ነው እና ያ ከመስቀሉ በፊት ያለ መስቀሉ እንዲከብር ያለ ግብዣ ነው ይሄ ማሳየት ማለት ነው ራስን ብትጥል መላእክቱ ያነሱዋል ነው ለክ ነው መላእክት ያገለግሉት ነበር ጌታችንን መጽሐፍ ቅዱስ በግልጽ እንደሚነግረን ግን ዓለማዊ ነው ይሄ ዓለማዊ አስተሳሰብ ነው የልብ ትምክህት ነው ኩራት ነው ይሄ የቀረበለት ዓለማዊ ዲያብሎሳዊ የሆነ ነው እና አይቶ እንቢ አለ ጌታችን ጌታ አምላክን አትፈታተን ተብሎ ደግሞ ተጽፏል ያለው ማለት ነው ሌላኛው አይታችሁት እንደሆነ የአይን አምሮትን የሚያሳይ ነው ውበትን የሚያሳይ ነው የዓለምን መንግስታት ክብር አሳየው ይላል ወሰደውና የዓለምን መንግስታት ክብር አሳየውና ይሄንን ሁሉ ሰጣለሁ ወድቀ ብትሰግድልኝ አለው አልሰግድም አለ እንቢ አለ ለአይን አምሮትም ለስጋው ፍላጎትም ለጥበብም ለትምክህትም እንቢ አለ ጌታችን ይሄንን ነው ዓለማዊ እግዚአብሔር የሌለበት መለኪያ ሁሉ ነገር በአይን ሁሉ ነገር በመብል ሁሉ ነገር ደግሞ በማከማቸት ብዛት የሚለካው ዓለማዊ ሲስተም እሱን አትውደዱ በዓለም ሆናችሁ ይህንን ተቃወሙ በዓለም ሆናችሁ በዚህ አትሳቡ በዓለማዊ አትራክሽን አትሳቡ አክቹሊ ሰው ከቅድስና መጉደል የሚጀምረው ዓለማዊነትን ከመውደድ ነው የዚህን ዓለም ስታንዳርድ ከመቀበል ነው እግዚአብሔር ውበት የሚለውን ሳይሆን ዓለም ውበት የሚለውን በመቀበል እግዚአብሔር ዋና የሚለውን ሳይሆን ዓለም ዋና የሚለውን በመቀበል እንደ ዓለማዊ እንደ አምላክ የለሹ መመላለስ ያንን ዓለም መውደድ ይህንን ዓለም ወዶ ማለት ነው ይህንን ዓለም መውደድ እሱ ነው በዚህ ሰንስ ዓለምን አትውደዱ ከእግዚአብሔር የተወለደ አምላክ የለሹን እግዚአብሔር የሌለበትን የዚህ ዓለም ገዢ ዲያብሎስ የሚያስተዳድረውን በእግዚአብሔር ቃል ላይ ሳይሆን በአይን አምሮት በስጋ ፍላጎት ስለ ገንዘብ መመካት በልብ ጥበብና ኩራት ላይ የተመሰረተውን ዓለማዊን አስተሳሰብ ይጸየፋል ጊዜያዊውን ፍላጎት በእነኚህ ለማሟላት መነሳሳትን ይጸየፋል ዓለማዊነትን ይጸየፋል ዓለምን ይጠላል በዚህ ሴንስ ነው ዓለምን አትውደዱ የሚለው ማንም ዓለምን ቢወድ ያባት ፍቅር በርሱ ውስጥ የለም ይላል አብን ከመውደድ ጋር አብሮ አይሄድም አብንና ዓለምን እኩል መውደድ አይቻልም እግዚአብሔርን የሚያክሰው እኩል ዓለምን ሊወድ አይችልም ይሄ ልክ ቅድም እንዳየነው ነው እግዚአብሔር በደባል አይኖርም ከዓለም ጋር በእኩል ሊስተናገድ አይችልም ስለዚህ እግዚአብሔርን ለሚወድ ሰው ያለም ፍቅር አብሮት ሊሄድ አይችልም። እግዚአብሔርን ሞር በወደድነው ቁጥር ለዓለማዊነት ያለንን አፔታይት ይዘጋዋል፣ ይቀንሰዋል። ሰው በእግዚአብሔር በተሞላ ቁጥር ዓለምን እኩል ሊወድ አይችልም። በጣም ብዙ ሰዎች አሉ፣ ዓለምንም ማቀፍ ይፈልጋሉ። የዓለምን ቫልዩ በገንዘብ ላይ የተመሰረተው በሀብት ላይ የተመሰረተው ሰው የሰውን ማንነት የሚለካው በሀብትና በገንዘብ ማጠራቀም ላይ የተመሰረተው በፋሽን ላይ የተመሰረተው በአይን አትራክሽን ላይ ብቻ የተመሰረተው ያንን ዓለምንም እግዚአብሔርንም አንድ ላይ ማስኬድ የሚፈልጉ ሰዎች አንድ ላይ አይሄዱም። ሰው እግዚአብሔርን በወደደ ቁጥር ያንን ቫልዩ ይጸየፈዋል። ትኖሩበት የነበረውን ሲስተም ካልተጸየፋችሁት እግዚአብሔር ገና አልገባችሁም። መለኪያችን ተቀይሯላ። የድሮ መለኪያችን የስጋ ፍላጎት፣ የአይን አምሮት፣ ስለ ገንዘብን መመካት እነኝ ናቸው። የድሮ መለኪያዎቻችን እነሱ ናቸው። አሁን መመዘኛችን እግዚአብሔር ስለሆነ በእግዚአብሔር ሚዛን ደግሞ ሚዛን አይደፉም። ስለዚህ ከእግዚአብሔር ሚዛን ጋር አብሮ አይሄድም። ከእግዚአብሔር ፍቅር ጋር አብሮ አይሄድም። ሰው እግዚአብሔርን ሲያውቅ፣ ሰው እግዚአብሔርን ሲወድ ዓለምን ይጸየፋል። ዓለማዊነትን ይጸየፋል። ርኩሰትን ይጸየፋል። የዓለምን መለኪያ ይጸየፋል ነው። ከእግዚአብሔር ፍቅር ጋር አብሮ አይሄድም ነው። ግን ቀጥሎ የሚነግራቸው ነገር ሁለተኛው ምክንያት ዓለምንና በውስጡ ያሉትን አትውደዱ። እግዚአብሔርን ከማወቅ ጋር አብሮ አይሄድም ብቻ ሳይሆን ዓለም በጣም ዋጋው ጊዜያዊ ስለሆነ ነው። በጣም ጊዜያዊ ነው። በጣም ቴምፖራል ነው። በጣም አላፊ ነው። ቁጥር 17 ዓለሙም ምኞቱም ቅድም ያልነው ስጋ ፋሽን፣ አይን አምሮት፣ አትራክሽን፣ ርኩሰት፣ ለሆድ መልካም፣ ለመብል መልካም፣ ለአይን ያማረ፣ ገንዘብ ትምክህት፣ እነ ሁሉ ጠቅላላ ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያገለግል የእግዚአብሔርን ፈቃድ የሚያደርግ እግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። እግዚአብሔር እና የእግዚአብሔር ቫሊውስ ዘላለማዊ ናቸው። ዓለም እና የዓለም እሴቶች ጊዜያዊ ናቸው። ዓለምን ማውደድ አያዋጣም። ለምን? በጣም ጊዜያዊ ነው። ከእግዚአብሔርን ከማወቅ ጋር አብሮ አይሄድም ብቻ ሳይሆን በጣም ጊዜያዊ ነው፣ አላፊ ነው። የእግዚአብሔር ነገር ግን ዘላለማዊ ነው። እግዚአብሔር ስለዚህ እግዚአብሔርን እየወደድን ዓለምን የምንጠላው ወደዚህ ነው። ዓለም ጊዜያዊ ጠፊ ስለሆነ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 31 ላይ የዚች ዓለም መልክ አላፊ ነው ይላል። እንደ ዘላለም ነገር አይወደድም። የዚች ዓለም መልክና ስርዓት አላፊ ነው። በነገራችን ላይ መጽሐፍ ቅዱስ በግልጽ እንደሚያስተምረም ማለት ነው። ዓለም ይመጣ ዓለም ማልፍ ዓለም ይመጣል። ይሄ ዓለም እና መልኩ እና መለኪያው በጣም ጠፊ ነው፣ ጊዜያዊ ነው። የዚች ዓለም መልክና ስርዓት አላፊ ነው። እኔ በቅርብ ጊዜ ማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ ጀምሮ ጌታችን ኢየሱስ የሚያስተምረው ትምህርት በጣም ልቤን ነክቶት ነበር እና እናንተ በምድር ሀብት አታከማችሁ የሚለው ማለት ነው። በምድር መዝገብ ማከማቸት አይሆንላችሁ፣ መዝገብ በምድር አታከማችሁ፣ ይልቅስ በሰማይ መዝገብን አከማችሁ የሚለው ማለት ነው። እና ይሄ በምድር ሀብት አይኖራችሁ ሳይሆን ግን ዋና ልባችሁን የሚይዘው ትኩረታችሁን የሚይዘው ሰማይ ይሁን፣ ሰማያዊ ነገር ይሁን። ከዚህ ከአንደኛ ዮሐንስ ምዕራፍ 2 15 ጋር አብሮ ይሄዳል እና የሚይዛችሁ ልባችሁን የሚይዘው መዝገብ ባለበት በዚያ ልብህ ደግሞ ይሆናል አይደል የሚለው። ልባችሁን የሚይዘው ዋና የምታደርጉት ዋና ትኩረታችሁ ሰማይ፣ ዋና ትኩረታችሁ የእግዚአብሔር መንግስት፣ ዋና መሰጠታችሁ ለእግዚአብሔር፣ ዋና መሰጠታችሁ ለእግዚአብሔር መንግስት ነው። ዓለም በጣም ዓለማዊነት በጣም ክፉ ነው። ቦታ አይመርጥም። ወደ ቤተ ክርስቲያንም ይገባል። ዓለም እዚያ ማዶ ያለ አይደለም። እዚያ ማዶ ያለና ሄደን የምንመጣበት አይደለም። ኢትስ ኤቭሪዌር ቫልዩ ማለት ነው። የቅድሙ መለኪያ ገንዘብ መለኪያ፣ ውበት መለኪያ፣ መብል መለኪያ፣ ሀብትን መለኪያ፣ ውበትን መለኪያ፣ መብልን መለኪያ፣ ፍላጎትን ማሟላት መለኪያ። ይሄኮ በደንብ ቤተክርስቲያን ውስጥ በጣም ገብቷል፣ ዋና ሆኗል፣ የሰው መለኪያ ሆኗል። እና እግዚአብሔር በቤቱ ሆኖ በዓለም መለኪያ ከመወረስ እግዚአብሔር ሁላችንን ይጠብቀን። በሚቀጥለው ስንገናኝ የመጨረሻውን የምዕራፍ 2 ሴክሽን አይተን ምዕራፉን እንጨርሳለን። እግዚአብሔር ይባርካል።